የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እስራኤል ተቀምጣ የኔን ህይወት መራለሁ ብላ መታሰብ ከሆነ ተሳስተል።
አና ይኮነታችን ወደረዛ ያደረግቻለሁ።
ህይወታችን እዚህ ሲኦል ነው። ነገር ግን ይሄን ገሃነም የግድ ማሸነፍ ይኖርብናል አይደል?
ይህ ቦታ ገነት እንጂ ሲኦል አይደለም።
የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለምወርቅ ዴቪድሰን ፊግ ትሪ በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በአገር ጉዳይ ላይ ያተኮሩ ቅንብሮችና ሌሎችንም ይዘናል። ጤና ይስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 23 2012 ዓ ም ከልዩ ልዩ ቅንብሮቻችን ጋር ተረኛው አቀናባሪ ደሳለኝ መኮንን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ሰሞኑን በኦሮሚያ በሐረርና በድሬዳዋ በተከሰቱ ግጭቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ንግግር አድርገዋል። እስክንድር ፍሬው ዝርዝር አለው።
ከጥቅምት 12 ጀምሮ በኦሮሚያና በሐረሪ ክልሎች እንደዚሁም በድሬዳዋ ከተማ ከተፈጠረውና የበርካታዎች ሕይወት ከጠፋበት ግጭት በኋላ የመጀመሪያ የሆነ ንግግር ነው ዛሬ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሕዝብ ያደረጉት። በአገሪቱ በሚከሰቱ ግጭቶች ተጎጂ የሚሆነው ሁሉም ኢትዮጵያዊ መሆኑንም ነው ጠቅላይ ሚኒስትሩ የሰሞኑን ሁኔታ በማሳያነት በመጥቀስ ያብራሩት።
ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ፣ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሀዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋርኖ ሰዎች አደጋ የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ህይወታቸው ያለፈ 10 ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል።
ጠቅላይ ሚኒስትሩ በዚሁ ንግግራቸው መንግስታቸው ግጭቶችን ለማብረድ በሚሰራው ስራ ህብረተሰቡ ትብብር እንዲያደርግም ጠይቀዋል።
ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ከተለያየ ብሔር ወኪሎች በነበረን ውይይቶች ተጨማሪ እልቂት በማያመጣና አስተማሪ በሆነ መልኩ ችግሮችን ለመፍታት የሚያደርጉትን ጥረት ዜጎች በመገንዘብ ከጎናችን እንዲቆሙ፣ ድጋፋቸውን አጠናክረው እንዲቀጥሉ፣ ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ህልውናና አንድነት አደጋ ውስጥ እንዳይከት በከፍተኛ ያላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ መሆኑን መላው የኢትዮጵያ ህዝብ እንዲገነዘብና ለዚህም የበኩሉ ሚና እንዲጫወት በትህትና እጠይቃለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው መገናኛ ብዙሃንን ጨምሮ ማንኛውም ወገን ግጭትን ከመያባብሱ ተግባራት እንዲቆጠብ ማሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ፕሬዚደንት ዶናልድ ትራምፕ ኡክራይን በቀድሞው የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንድታካሄድ መጠየቃቸው ሊያስከስሳቸው አይችልም ሲል የዋይት ሃውስ ቤተ መንግስት ተከላክሏል። ባይደን በመጪው ዓመት አሜሪካ ውስጥ በሚካሄደው ምርጫ ከዋና ዋና የፖለቲካ ተወዳዳሪዎቻቸው መካከል አንዱ መሆናቸው የሚታወቅ ነው። ከትራምፕ ረዳቶች መካከል አንዷ ኬሊ አን ኮንዌይ ወደ ወንጀል የሚያመራ ነገር የለም ሲሉ ዛሬ ለሲኤንኤን የዜና ስርጭት ተናግረዋል። ነገር ግን ለኡክራይን እንዲሰጥ የተመደበውን 391 ሚሊዮን ዶላር እርዳታን በባይደንና በልጃቸው ሃንተር ላይ ምርመራ ከማካሄድ ጋር ተያይዞ መሆኑን ወይም አለመያያዙን አላወቁም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 23 2012 ዓ.ም ልዩ ልዩ ቁም ነገር አዘል ቅንብሮቻችን ይዘን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ፣ ተረኛው አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሠረት ሳምንቷን ምርጥ ግጥም እናስቀድም።
እውነት ከመንበርህ የለህማ ምነዋ መንግሥተ ሰማይ የምህረትሽ ቀን ራቀ? ምነው ትንግርትሽ ረቀቀ? ምነው ኪዳንሽ ታጠፈ? ወዝሽ ወዘናሽ ነጠፈ? እንደ ዳጉሳ ድፍድፍ ላቦትሽ ተንጠፈጠፈ? አሳሪሽ ጠሎ አሰፈፈ? ምነው እርሾ ተሟጠጠ? ጎታው ጎተራው ታጠጠ? ረሃብ ላንቃው ፈጠጠ? ያዳም ልጅ አጽሙ በጠጠ? ምነው ጭር አለቀየው? ሐሩር ነዲሩ በረታ? ኮርማው ጥማዱ ተረታ? ምነው ነበልባሉ አየለ? ማሳው ተንቀለቀለ? ነቀለ ሞፈር ሰቀለ? ተገድራ ደቀለ? ምነው ምድር ጨነገፈች? ዝላ ተርገፈገፈች? ካስማ እንደተደገፈች? ምነው ሳታብብ ረገፈች? ምነው የናት ጡት ደረቀ? አራስ ልጅ ተስረቀረቀ? ምነው አንጀቱ ታለበ? በእውነቱ ተለበለበ? ኮሶስ ምግቡን ለበበ? ምነው ወላድ ተንሰለሰለ? ልሳነ ቃሉ ሰለለ? በቁሙ ከስሞ ከሰለ? አቤት የእርግማን ቁርሾ! በንጣይ እርሾ መነሾ! ምነው ላይ ጸድቅ በቀለ? የሰው ልጅ ዋጋ ቀለለ? ትቢያ አፈር ተቀላቀለ? ሆድና ጀርባው ተጣብቆ? አንጀቱ በራብ ተሰብቆ? እንደፈረሰ ክራር ቅኝት ሰርክ እንዳነቀው ድብኝት ወለሰ ስልቱ ስለቱ ሰው ያ ሰው ጠንካራው ብርቱ የጥንቱ የጠዋቱ የመሰረቱ ውሳኔው ተርመጥምጦ ተፈጥርቆ ተዳምጦ ተሞጅርጎ ተሸምጥጦ ምን ነው ጓሽቶ ሆመጠጠ እንደ በሬ ጨው ሆረጠ ባፍላው ተዘፍልፎ አረጠ። እንደ ሞክላ ጎዛ በጭንጋር ተገድግዶ ይግባኝ እንዳይል ታግዶ እንደ ወይራ ፍልቅ ተማግዶ ምን ነው ኩኩ ብሎ ሳይነቃ ምን ነው ሳይጠረቃ መከከ በስሎ ሳይሰላ ደከከ ተፈጥሮ ፊቱን ጨፍግጎ እንደ ግራዋ ስር መርግጎ ጉዳዱን እያነደደ አቤት ባዩን እያሳደደ እንደ ግራ ገመሬ በነፍር ጥፍሩ እየለቀመ የረጨነውን እየቃመ ጉልማችንን ሲያመት ነው ወረታችንን ሲያበክ ነው እኮ ማንን ልንኮንን ነው የመቅሰፍት ደመና ሰሮ ሽቅብ ጠቅሶ ሲያርመሰምስ እንደ ወረግ ተደርምሶ እያንቃቃ እኛን ሲያምስ ወገብ ከፍሎ ደረት ገምሶ አቅም ሲከላን አቅምሶ እኮ እስከ መቼ እግዚትን እኮ እስከ መቼ ክራራይሶ የቀን ጨለማ ሲወረን እህል ሸማኔው ደውሮ ከጆ ቢራ ሲወረውረን አይቀጡ ቁጣት ቀጥቶ ቀሪ ወሬ ነገር የሚያሳጣን እኮ ምን በድለን ምን አጥፍተን ምን በወጣን
በባለቅ ነው ሙልጌታ ተስፋዬ ዛሬ በህይወት የለም እነት ከመንበርህ የለህማ በተሰኘችው የሳምንታው ምርጥ ግጥም የምሽቱን መጽሔት ጀምረናል። የከፋ የረሃብን ስሜት አጥንት ድረስ የሚዘልቀውን ስቃይ የሚስለው የሙልጌታ እነት ከመንበርህ የለህማ ለዛሬው አሳዛኝ ሰው ሰራሽ መከራም የደረሰውን ስቃይ የሚያሳይ የሚገጥም ይመስላልና በራዲዮ መጽሔት ያለወትሮ ረጅም የሆነውን ይህን ግጥም ዛሬ በመክንያት ይሁን ስንል በመጠኑ ቀንጨብ አድርገን ወስደናል። የባለቅኔው ምህላ በሚል ርዕስ በስንዱ አበበ ከታተመው የሙልጌታ ተስፋዬ የግጥም መድብል ያገኘናትን እነት ከመንበርህ የለህማ ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወትን ያነበበልን አለማየሁ ገብረ ሕይወትን እናመሰግናለን። ሐዘንና ሰቆቃይ የተሰማበት የንጹሃን ደም በከንቱ የፈሰሰበትና የብረት አንግልትም የተስተዋለበት የሰሞኑ የኢትዮጵያ ክራሞት ብዙም ሙዚቃ የሚጋብዝ አይደለም። እየየም ሲዳላ አይደለም የሚባለው በምትኩ ታዲያ በውቁ የሙዚቃ ቀማሪና መምህር ፕሮፌሰር አሸናፊ ከበደ ሳቸውም ዛሬ በሕይወት የሉም የእረኛው ዋሽንት ዝግጅታችንን እንጀምር ወደን። የፕሮፌሰር አሸናፊ ከበደን የእረኛ ዋሽንት ነበር አድማጮች የሰማችሁት። የአዲስ አበባው መስኮት በከፈት ለምትጠባበቁ አድማጮቻችን ነው። አሁን የአዲስ አበባው መስኮት ተከፍቷል አድማጮች። ዛሬ ንጉሴ ታዲያ በሰሞንኛው የአገር ጉዳይ ዙሪያ ያተኮረ ቅንብር ነው ያደረሰን።
ሀገርን ያህል ታላቅ ሀገርን ያህል ነገር ፍርድ ችላ ሊባል አይቻልም። ህግ ሊናቅ አይቻልም። ወይም ደግሞ ችላ ሊባል አይገባም። ህግ መከበር አለበት። ስርዓት መኖር አለበት። ህዝቡ መጠበቅ አለበት። ህዝቡ መከበር አለበት። ያለ ፍርድ መኖርማ እንስሳት፣ አራዊት ዝም ብሎ ያለ ህግ እየኖሩ እየተበላሉ ነው የሚኖሩ። አራዊቶች እንስሳዎችን እየበሏቸው። ህግና ስርዓት ፍርድ ከሌለ፣ ቅጣት ከሌለ፣ ካሳ ከሌለ የበደለው የማይክስ የማይቀጣ ከሆነ የበደለው አመፀኛው የተበደለው ደግሞ የማይካስ ከሆነ ሁሉም እንደ ጉልበት ከሆነ ሀገር ይበላሻል።
አሉላ እንዴት ሰነበትክ? ዛሬ ለየት ያለ ነገር ይዤ የቀረብኩ ይመስለኛል። በሀገራችን በየዕለቱ በቪኦኤም እንደምንሰማው ስለ ህግ ብዙ ይነገራል፣ ብዙ ይወራል፣ ብዙ ይተረካል፣ ብዙ ይባላል። ህግ አልተከበረም፣ ህግ ተጣሰ፣ የህግ የበላይነት ይከበር ይባላል። ኢትዮጵያ ከ1687 ዓመት በላይ እድሜ ያላት በህግ ስትተዳደር። ለመሆኑ የኢትዮጵያ የመጀመሪያው ህገ መንግስት ምን ነበር? አንተም አድማጮቻችንም እንደምታስታውሱት ኢትዮጵያ እስከ 1923 ዓመተ ምህረት ድረስ የምትተዳደርበት ዘመናዊ ህገ መንግስት አልነበራትም። ትተዳደር የነበረው ዛሬ የ1687 ዓመት እድሜ ባለው ፍትሐ ነገስት የነገስታት ፍርድ በሚለው ህግ መሰረት ነበር። ይህ ህግ ደግሞ ዓለም አቀፍ እንደነበር ምሁራንና የቤተ ክርስቲያን ሊቃውንት ይናገራሉ። እናም ታዲያ ልክ የዛሬ 89 ዓመት ጥቅምት 23 ቀን 1923 ዓመተ ምህረት ዘመናዊ ህገ መንግስት ለኢትዮጵያ እንደሚሰጥ በይፋ ተበሰረ። በዚህም ታሪክ መነሻነት በመጠኑም ቢሆን ስለ መጀመሪያው የፍትሐ ነገስት ህግ ልናወጋ ልንጨዋወት ልናወራ ፈለኩ። እንግዳዬ በዳግማዊ ምኒልክ መታሰቢያ የመምህራንና ቀሳውስት ማሰልጠኛ ተቋም የሐዲስ ኪዳን መምህርና ፍትሐ ነገስት አዋቂው መጋቤ ሐዲስ አባ ገብረ መድህን ገብረ ዮሐንስ ናቸው። አባ ገብረ መድህን
ፍትሐ ነገስት እንግዲህ ማለት ያው ፍትሐ ነገስት ማለት የነገስታት ፍርድ ማለት ነው ማለት ነው። እንግዲህ ይኸውም የተጻፈው በ318 ሊቃውንት በጉባኤ ኒቅያ ነው የተጻፈው። የኒቅያ ሊቃውንት አዎ የሰበሰባቸውም ያው ታላቁ ወራት መፍቀሪ እግዚአብሔር ቅዱስ ቆስጠንጢኖስ ነው የሰበሰባቸው ሊቃውንትን። ዓለም አቀፍ ሊቃውንት ሰብስቦ ህግ እንዲያወጡ እንዲጽፉለት ህዝቡን የሚመሩበት እንግዲህ ህዝቡ በምንድን ነው የምንመራው? በሐዲስ ኪዳን እየኖርን የኦሪት ስራ እየሰራን እና ስለዚህ ህግ የለም፣ ስለዚህ ህግ አውጣችሁ ጽፋችሁ ስጡ እያለ እናሱም ወደ እግዚአብሔር አመለከቱ ይላል። እና እንግዲያስ ከብሉይ ከሐዲስ አወጣታችሁ ጽፋችሁ ስጡት። ቆስጠንጢኖስ እንደዚህ ካለ ህዝቡን የሚመራበት ህግ ከማረው ከብሉይ ከሐዲስ ከአበው ሊቃውንት የተጻፈውን ስለ ህግ ስለ ስርዓት አዎ ህዝቡ ስለሚመራበት ህግና ስርዓት አወጣታችሁ ጽፋችሁ ስጡት ብሎ ጌታችን ኢየሱስ ክርስቶስ ነገራቸው አዘዛቸው ነው የሚለው።
አባ ገብረ መድህን ፍትሐ ነገስት አራት ክፍል እንዳለው ነው የገለጹልን። ግን እንደኛ ፍትሐ ብሔርና የወንጀል ህግ እንደሚባለው ክፍል ክፍል አለው ይሄ ነገር?
ፍትሐ ነገስት እንግዲህ ያው ነገስታት የሚፈርዱበት ፍርድ ነው። መንፈሳዊ ሁለት አይነት ነው፣ ሁለት ክፍል ነው። ፍትሐ ነገስት ሁለት ክፍል ነው። ፍትህ መንፈሳዊ፣ ፍትህ ስጋዊ ይባላል። መንፈሳዊ ፍርድና ስጋዊ ፍርድ ሁለቱንም አጠቃሎ የያዘ ነው። ዓለም አቀፍ ነው ፍትሐ ነገስት እና ከብሉይ ከሐዲስ ከሊቃውንት ከሰለስቱ ምዕት በፊት ከነበሩ ሊቃውንት ሁሉ ሰብስበው አዎ 22 አንቀጽ መንፈሳዊ ፍትህ ፍትህ መንፈሳዊ 22 አንቀጽ ስጋዊ ፍትህ 29 አንቀጽ በአጠቃላይ 51 አንቀጽ ነው ፍትሐ ነገስት። 51 አንቀጽ ማለት አንዱ አንቀጽ እስከ 10 ምዕራፍ ያለው ነው። በጣም ትልልቅ ነው አንቀጹ ክፍል ማለት ነው።
ያንን በሚቀጥለው ጊዜ አባ ገብረ መድን ለዛሬ አመሰግናለሁ። በህግ ስትተዳደር የ1687 ዓመት ዕድሜ ያስቆጠረችው ኢትዮጵያ ዛሬ በምን ሁኔታ ላይ እንደምትገኝ በየዕለቱ የምናየው ነው። እንዴት ነው ነገሩ? ወዴትስ እየሄድን ነው ያሰኛል። የዛሬ 15 ቀን እንገናኝ።
ንጉሥ አክሊሉን ላመስግንና አድማጮች አሁን ወደ ተከታዩ ልሻገር። የሲኒማ ዓለም ድምፅ ነው።
እስራኤል ተቀምጣ የኔን ህይወት እመራለሁ ብላ የምታስብ ከሆነ ተሳስታል።
አናዬ እኮ እናታችን ያደረጋዛ ገደረግ ይቻል
እንቆቅልሽ ከእናቱ ወሉቱ መልሶ እናቱ የሚመታ
አንተ
በሰገድልሽ
እናመቱ ጀንድ የደሃ ገብርኤል ፍቻ ነው እየታነቀ የሚጋፈጠው።
ሕይወታችን እዚህ ሲኦል ነው። ነገር ግን ይህን ገሃነም የግድ ማሸነፍ ይኖርብናል አይደል? ልብ በሉ።
ፊቶት የተከፋው በእኔ አልተማመን
አርባዬ ልንሳፈር ነው።
ኤሊስ፣ እኛ ከሄድን በኋላ ህይወት ዞር ብላ እንደማርክ አታውቅም?
በቃ በሚጠሸው ሁሉን ነበር።
እናንተ ብራታችሁ ተነሳሽነት ሀገራችሁን ለመጠበቅ የግድ መለመን ነበረባችሁ።
እኔም ባንቺ ግን እንዲህ ነበርኩ። በፍቅር ላይ የምጨምረው ነገር የለም።
ይህ ቦታ ገነት እንጂ ሲኦል አይደለም።
በእንግሊዝኛ የትርጉም ንባብ ጭምር የሚታየው ፊክትሪ የኢትዮጵያዊቱ እስራኤላዊት ዲሬክተር አለምወርቅ ዴቪድሰን በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። አለምወርቅ የራሷ ታሪክ አካል የሆነውና ከፍተኛ ተወዳጅነት ያተረፈላት ይህ ፊልሟ የሶስት ፊልም ፌስቲቫሎችም አሸናፊ ሆኗል። በዩናይት ስቴትስ ከፍተኛ እውቅና የተሰጠው የሲኒማና የቴሌቪዥን ገምጋሚ ድርጅት ፊክትሪ ውብ ግሩም የፍቅር ታሪክና አስደማሚ ታሪክ የሚተርክ ድንቅ ሲኒማ ነው ይለዋል። ከዲሬክተሯ አለምወርቅ ዴቪድሰን ጋር በፊልም ስራዋ ዙሪያ እናወጋለን። አሁን ተወዳጁን የማሆይ ጽጌ ማርያም ገብሩን ሆምለስ ዋንደረር ነበር የሰማ ነው። አድማጮች፣ ሌላም የምንተዋወቀው የጥበብ ሥራ እናም የጥበብ ሰው አለን። እዚሁ ዋሽንግተን ዲሲ ውስጥ በታዋቂው የሼክስፒር ቲያትር በመታየት ላይ ያለ ቲያትር ነው። ኤቭሪባዲ የቲያትሩ ርዕስ ነው። ታዲያስ ኤቭሪባዲን መተዋወቃችን ለምን ትሉኝ ይሆናል። በቲያትሩ ፈጣሪን ተመስሎ ዋናውን ገጸ ባሕሪ የሚጫወተው ከኢትዮጵያውያን ቤተሰቦቹ የሚወለደው አሜሪካዊው ወጣት ተዋናይ ዮናታን ገበየሁ ነው ምክንያታችን። በዚህም ላይ ቅንብር ይዘን እንቀርባለን። አድማጮች፣ አሁን ኢትዮክራሲ በድጋሚ ሊሰሙ ከተመረጡ ቅንብሮች ውስጥ አንዱ ነው። ኢትዮክራሲ አዲስ የፖለቲካ ዘይቤ በእኔ አስተያየት ምክንያቱ ዝነኛው ምሁር ፒተር ድረከር የነገሩን ነው። ማኔጅመንት ዋናው፣ የቀረው ነገር ሁሉም የእርሱ ውጤት ነው፣ ጸሐፊው ይንደረደራሉ። በዚህም መሠረት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። የሥራ አመራር ሙያ አማካሪው አቶ አባተ ካሳ ናቸው በመጀመሪያው ክፍል ውይይታችን ወቅት ይህን ያሉን። አዲስና አይነተኛ የመንግሥት አስተዳደር የሚያስተዋውቀውን ጽሑፋቸውን ተወያዩበት በሚል ካቀረቡበት በአገር ጉዳይ ላይ ያተኮረ ወጋችን የተወሰደ ነው። በዓለም ዙሪያ በስፋት የሚታወቀውን የፖለቲካ ስርዓት ከሀገር በቀል ፍልስፍና ጋር በማዋሃድ ኢትዮጵያዊ የምጣኔ ሀብት ስርዓት እንገንባ፣ ይህም ለዛሬቱ ኢትዮጵያ በእጅጉ የሚበጅ ይሆናል ይላሉ አቶ አባተ። የኢትዮክራሲን ምንነት ሲያስረዱ ለዛሬም በመጠኑ ቀንጨብ አድርገን ደግመን ልንሰማው ወደናል። አቶ አባተ ከሀገራቸው ውጪ የተወለዱ የአዲስ ትውልድ መጀመሪያን በለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ብዙ መቶ ዓመታት ወደ ኋላ የሚወስደንን ጽንሰ ሐሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት የኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም
አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለ ብዙ መጻፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ገፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል? እንዴት ተደርጎስ አገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሀሳብ የአሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቁነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳያደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው? የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው፣ ኢትዮጵያዊ ያገኘው ብዬ። እንዴ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ሕዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊሆን ይገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌያለሁኝ በሰፊው። እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ! ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂው ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ፣ የመሻሻልን ጽንሰ ሀሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሁፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ ያን መጠቀም የለተ ተለትዮታችንን አቀለልን ይሆናል። ያስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ይሃል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተነክሰው እንዲለወጡ እርሷ አሁን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም እስኪ ደግሞ አልሰራም ብለን እንድንጠይቅ ማሰብ ይፈልጋል። አንዳንድ ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ
እኔ መጽሐፍ ጽፌያለሁኝ። የፋይዳ ትንታኔ ነው የመጽሐፉ ስም። ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫልዩ አናሊሲስ እና ቫልዩ ኢንጂነሪንግ ሁለቱም ታትመው ቀርበዋል ገበያ 4 ዓመት ነው 3 ዓመት። እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ፣ የስራ አሰራር ዘዴ እንዴት እንደሚለወጥ። አሁን የኛ ጥሩ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ስገባ ኢትዮጵያ አየር መንገድ ራሱ የ8 ዓመት ልጅ ነበር። ያኔ የነበረን DC-3 እና C-47 ነበር። ቀስ ብለን DC-6B ውስጥ ገባን። ቀስ ብለን CV-40 ኮንቬየር አይሮፕላን ገዛን። ከዛ በኋላ ነው ጄት የገባ ነው። አስታውሳለሁ የኢትዮጵያ አየር መንገድ መሪ ቪክ ሃረል ይባላል። YMCA ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣንና ወደ ጄት ኤጅ ካልሆን ከዓለም ገበያ እንወጣለን በአጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደረግ ነው። ለውጥ ለውጥ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሴስፉል ሆኖ በዓለም የቻለው በዓለም ተወዳዳሪነት በመቅረብ ነው። ኮምፔቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው። እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር 1 የሚል ምልክት ጽፈን ፎቶግራፍ ሁላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አውሮፕላን ዕቃ ሲበላሽ ውጭ ሀገር ነበር የምንለው። በኋላ ራሳችን ይህንን መስራት ጀመር። ግርማ ጃዋን ወይ አንድ ትልቅ ምኞት ዓላማ ነበራቸው። ይኸው ምንድን ነው? ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር፣ እንድንረከብ ይፈልጉ ነበር። እና ኢትዮጵያኒዜሽን ፕሮግራም ነበረ፣ ኢትዮጵያዊ የማድረግ እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው።
አቶ አባተ፣ ይሄ ምናልባትም ሌሎች መሰል ጥያቄዎችን በምናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል፣ ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የህዝብ ቁጥር የተለየ አኗኗር ውስጥ ከብዙ መቶ ዓመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ እርሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር፣ ከሰዎች ነጻነት አስተሳሰብ ጋር፣ ከምርታማነት ማደግ ጋር፣ ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሀሳብን በመፈለግ ብቻም መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት?
መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ ዲሞክራሲ ቢመጣ እድሉ ይሄ ነው። ተወዳዳሪ መሪዎች፣ ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሃይጃክ ያደረገው ለውጡን፣
የተማሪውን እንቅስቃሴ።
ቫኪዩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን የያዘ እና መሪም ደግሞ ሊፈልቅ የሚችለው ያ የውድድር እድሉ ስነ ስርዓት፣ የመንግስት ስነ ስርዓት እሱ ራሱ እዚሁ የጻፍኩት አርቲክል ውስጥም ስለዚህ ስለ ኦክስን ፕላዊንግ ሞፈረንበር እርሻ ያንን አምቢሽን ከዛ ለመውጣት እንዲህ። አሁን ለምሳሌ አንድ ሚውዚየም ብትሄድ አለ እዚህ ዋሽንግተን ዲሲ አንድ ሚውዚየም አለ። እኔ ብዙ ፎቶግራፊዎች አንስቻለሁ፣ እንዴት አድርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቬስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኝን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አድርገው የግብርናን ድሮ 30-40% ገበሬ በነበረበት ሀገር ዛሬ የአሜሪካ 3% ወይም ማክሲመም 5% ኦፍ ዘ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ። ያ ፕሮዳክቲቪቲ፣ ያ ኤፊሽንሲ፣ ያ ኤፌክቲቭነስ የመጣው በእውቀት ነው፣ በትምህርት ነው። ስለዚህ ይህንን አሁን የተጀመረውን ከጎሳ ፖለቲካና ከአገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድል። ውድድር በጣም ጠቃሚ ነው። ውድድር ሁለት ነገሮች ያፈራል፣ ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል። አሁን ብዙ ቦታ ብክነት ነው ያለው። ይሄን የፋይዳ ትንታኔ መጽሐፍን ብታይ አንድ 14 ዝርዝር ብክነቶች አሉ። እና ያንን ለማድረግ እውቀት ኦፕሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት። በሱ ለማስተማር በበኩሌ እንዳውም ለዶክተር አብይ ልኬ ነበርን 100 ሰው መጥቼ በነጻ ላስተምር ብዬ መጽሐፌንም ልኬ ነበርን። ይድረሰው አይድረሰውም አላውቅም። ተጠብቃለሁ።
እንደሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋ ተናግረዋል። እንደሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታ እንሰማ ይሆናል። አቶ አባተ፣ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዝኛም አቅርበው ይሄ ትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል። ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሀሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ። እግዚአብሔር ይስጥልኝ።
እድሉንም ስለሰጣችሁኝ አቶ አሉላ ቪኦኤን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
የእውቁን የሙዚቃ ሰው የኢትዮ ጃዙን ፈጣሪ የሙላቱ አስታጥቄን የከርሞ ሰው የካሊፎርኒያዎቹ ታዳጊዎች የጃዝ ሙዚቃ ተጫዋቾች ናቸው የተጫወቱልን። ማህበራዊ ስራ ፈጣሪነት እንግዳችን አቶ ክብረት አበበ ናቸው። የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ባለፈው የነሐሴ ወር ወዲህ ወደ ስቱዲያችን ብቅ ባሉበት ወቅት ካደረግነው ሰፊ ውይይት የተወሰደ ምጥን ምልልስ ነው። ለዛሬ ቀደም ብዬ እንደጠቆምኩት በድጋሚ ሊሰሙ ከተመረጡ ቅንብሮች አንዱ ያደረግነው እስኪ ወደ የቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች፣ የስልኮች፣ የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማ አንዳንድ ያስቸግራል። አንድ ህመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መሀል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀይረው ሊሆን ይችላል የረጅም ጊዜ ስለሆነ ከሀገር ከወጣው። ነገር ግን እንዴት ነው በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራው የሚደቅ ነው ፈተና። በትክክል ያና ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል የአንድ ቀን ውሏችሁን? እስኪ እንደው በጨረፍታ ያሳይ።
እውነቱን ለመናገር ቅድም ያልኩ ነገር ነው። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። እውነት ለመናገር ና መቆም መልስ አይደለም። ስለዚህ ሁልጊዜ ችግሮች አሉ። ችግሮችን ለመፍታት መሞከር ነው። አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈተዋለን ብለን መናገር አለን። ስለዚህ እኛ አሁን ሾርት ኮድ ነበር ወይ ደግሞ አጭር ቁጥር አለን 8035 የሚባል
ሰዎች በቀጥታ የሚደውሉበት ነው።
በቀጥታ ይደውሉበታል። ስለዚህ ከተቸገረ ሰው ከሆስፒታልም ከቤቱም ይሄን ቁጥር ደግሞ ፕሮሞት ለማድረግ ሰዎች ሁሉ እንዲያውቁት ለማድረግ እንሞክራለን። አገሩ ግን እንዲህ መስራት አለብን ብለን አናምንም። ይሄ 911 እንደሚባለው መንግስት ማኔጅ የሚያደርገው ወደፊት ትልቅ ኢትዮጵያ ሙሉ ሲንክሮናይዝ ያደረገ ቁጥር ይኖራል። እሱን ነው ከመንግስት ጋር አብረን እንሰራ። አሁን ላለው ሁኔታ ግን 835 ይደወለልናል። በተደወለልን መሰረት ጂፒኤስ አለው አምቡላንሱ።
ቦታ ያመላክታል።
በዛ መሰረት እንሄዳለን። ጂፒኤስም ባይኖር የኛ አኗኗር ደግሞ መንገድም ትጠይቃለህ ወይ ደግሞ የሚታወቅ መንግስት ለምሳሌ ፈረንሳይ ለጋሲዮን ብንጠራ ኤምባሲው በር ላይ ብንል እንደምታውቀው የኛ አኗኗር የአሜሪካ አኗኗር አይደለም። የኛ አኗኗር አንድ ሰው ሲታመም አምስት ሰው ሊጠይቀው ሊመጣ ይችላል፣ ሊረዳው ሊፈልግ ይችላል። ወጣቶች አሉ። ስለዚህ የቱ ጋር ያላችሁት ፈረንሳይ ኤምባሲ እስቲ አንድ ሰው ፈረንሳይ ኤምባሲ ጠብቀኝ ብንል በሩ ላይ አንድ ሰው ይጠብቃል።
እሱም ሄዱ ወደ ቦታው።
ስለዚህ በግራ በቀኝ የሚለውን ነገር ለመወጣት ቶሎም ለመድረስ ያንን ሰው በአምቡላንስ ላይ አድርገን ወደ ቦታው እንሄዳለን እና ሁሉም የራሱ የሆነ ሎካል ሶሉሽን እዛው የአካባቢ አሁን አሜሪካን ሀገር መጥተ ተዛረተ ብትሄድ የታመመው ሰው ብቻ ነው ሊገጥም የሚችለው፣ ግን መድረስ ችግር የለም ቁጥሩን እስካወቀው ድረስ። እዛ ደግሞ የዚህ አክሰስ አለ። ስለዚህ ችግሮች የሉም አይደሉም። አሁን መንገድ ላይ መንዳት እስካለመቻል ነው የምንችለው። አንደኛ ድሮ ያሉ ትራፊክ ፖሊሶቻችን ለምን ባዶ ሆነ ትጮኋለ? ባዶ ነው ምንም የለም ለምን ትጮኋለ?
ወደ ህመምተኛ ለመድረስ ባዶ መሆን አለበት።
እኛ ግን ባዶ ስንሆን ነው ምንጮው። ይሄ ደግሞ ቅጣት ወረቀት ሁሉ እንቀበልብን። ይህንን በምንድን ነው የምትፈታው? ትራፊክ ፖሊሶችን በማስተማር። ስለዚህ ከሌሎች ጋር ኮኦርዲኔት አድርገን አዲስ አበባ ውስጥ ከ2000 ትራፊክ ፖሊሶች በላይ ያስተምረናል። ኢትዮጵያ ውስጥ ያልዞርንበት ቦታ የለም። በካናዳ ኤምባሲ በተደረገልን ድጎማ መሰረት ልል የምፈልገው ምንድን ነው፣ ችግሮች ሲመጡ ችግሮችን ለመፍታት ልብ ያስፈልጋል፣ ኮሚትመንት ያስፈልጋል። ለምሳሌ አሁን ሪሰንትሊ ደግሞ ሞተር ሳይክል
ምንድን ነው የምታደርጉት? እንዴት ነው ህመምተኛ የሚረዳው?
ምንድን ነው ይህ? ስራ ፈጣሪ ነኝ። አጠገብ የሚያሉ ሰዎች ስራ ፈጣሪዎች ናቸው፣ ክፍተትን ያያሉ። ስለዚህ ሁልጊዜ አንዱ መርሃችን ኢኖቬሽን ኤንተርፕረነርሽፕ ነው። የገጠመን ችግር ላይ ከመቆዘብ ችግሩ ላይ መስራትና ሶሉሽን ለመፍጠር መሞከር። ስለዚህ ሞተር ሳይክል ሁለት ፓራሜዲኮችን ይዞ ለምሳሌ አደጋ ቦታ ቢደርስ ያ ሞተር ሳይክል ደግሞ ህይወትን የሚያድኑ መሳሪያዎች ካቱ ኢምፖርታንቱ የተማረው ሰውና የያዘው መሳሪያ ነው። መኪናም ቢሆን እኮ አምቡላንስ ተብሎ እየጮኸ የሚሄደው ከውስጡ ባዶ ከሆነ መኪና ነው እንጂ አምቡላንስ አይደል። ስለዚህ እነዚህ ሰዎች ቀድሞ ተሽሎክልኮ ደርሰው ህይወቱን ሴፍ ቢያደርጉ፣ ትንፋሽ ከሌለው ትንፋሽ ቢሰጡ፣ እየደማ ከሆነ ደሙን ቢያቆሙ፣ ራሱን ስቶ ከሆነ ራሱን በመሳቻ ፖዚሽን ቢያስተኙ፣ ቀጥሎ አምቡላንሱ ይመጣል።
ከዛ የሚቀጥለው ስራ ግማሹ ተቀርፏል።
ስለዚህ አሁን ከሶስት ወደ 20 አምቡላንሶች አድርገናል። እንዳልኩ ችግሮች የምንፈታበት ኢንተርፕረነርሽፕ ነው። የገጠመን ችግር በፊት ነርሶችን ስልጠና እየሰጠን አምቡላንስ ውስጥ ማድረግ ነው። ሹፌር ከታክሲ ሹፌር እናደርጋለን። ከዛ በኋላ ደግሞ ነርስ ለብቻው እንቀጥራለን፣ እሱም በድንገተኛነት። ስለዚህ ችግር ነው ማለት አለም እንዴት ነው እየሰራ ያለው? በጣም ብዙ አገር ሄጄ አየሁ። ፓራሜዲክ ሆኖ አምቡላንስ የማይነዳ ፓራሜዲክ የለም።
ሁለቱንም ሙያ ይማራሉ።
ስለዚህ ይሄ ለሌሎች አገር ሰዎች ሙያ ነው። ስለዚህ እኛ ጋር ብንመጣ ለነርሱ ነርሶ ነው። እንደገና ሌላ እድል ከምትሰጥ ሌሎች ወጣቶችን ስራ ያጡ ወጣቶችን በዚህ ብታስተምር የተሻለ ልታረግ ትችላል። ስለዚህ ባለፈው ለሁለት ዓመት ያህል ሞተር ሳይክል የሚነዱ አምቡላንስ የሚነዱ እና ድንገተኛ ሕክምና አገልግሎትን ከመሰረታዊነቱም አልፎ በትክክለኛ ስታንዳርድ እዚህ አሜሪካን ሀገር ዌቨር ስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋር በመተባበር እኔ ደግሞ ማህበራዊ ስራ ፈጣሪ ነኝ እንዳልኩ ብዙ ጊዜም ግድ የሚለኝ መክፈል የማይችሉ ሰዎች ነው የኔ ኢንተረስት። አሁን እዚህ ወጣቶች ቢሆኑ አሜሪካን ሀገር መማር ከፈለጉ ስቱደንት ሎን አላቸው፣ እዛ ግን እሱ የለም። ስለዚህ በአንድ ወቅት እነዚህ ሰዎች ሳፖርት ቢያደርጉ ቢዝነስ ሞዴል ነው የምንሰራው። ቀድሞ የተመረቁት ደግሞ ቀድሞ ለሚቀጥለው ባች መክፈል ቢችሉ ኢኒሻል ገንዘቡን ካገኘ በኋላ ሲስተሙ ማስኬድ ትችላለህ ቢዝነስ ሞዴሉ ሰርተ በሚል የመጀመሪያውን ባች አስመርቀን አሁን ወደዚህ ከመምጣታችን በፊት እነዚህን 14 ፓራሜዲኮች ለሁለት ዓመት አስተምረን እንደገና ጠብታ አምቢላንስ ውስጥ ቀጥረን ስራ ጀምረው ነው የመጣ ነውና ይሄ ችግርን ስታይ ችግር ውስጥ ያለው እድል ነው ሊያስፈነድቅ የሚገባው። ችግሩን ይዘህ ግን ብትቆዝም ለአንተም አይጠቅምም ለሀገርም አይጠቅምም።
ችግሩም ፍልስፍና ነው፣ ፈተናን ወደ እድል መቀየር። እንደ ኢትዮጵያ ከእድል ይልቅ ፈተና በበዛበት ሀገር ያንኑ ያህል እድሎች ይከፈታሉ የሚል ይመስላል። ግሩም አስተሳሰብ ነው። ምናልባት ከቀረን ጊዜ አንጻር በቀጥታ ወደ ቀድሞ ሙያው ሊሄድ አዲስ በመሆኑም የምትሰሩትም ስራ ፈተናዎቹም ዝርዝሮቹ ብዙ ጥያቄዎች እንድናነሳ ይጋብዛሉ። የማደንዘዣ ሕክምና ብለውታል ቅድም። አነስቴዣ እንዳሉት የሚገልጸው አይመስለኝም። ማደንዘዝን ቶሎ ፈጠን ብለን የምናስበው ነው። ከምትሃትም ጋር ልናገናኘው እንፈልጋለን። መደንዘዙ ለሕክምናው መቀበል የሚያስችለውን ሁኔታ ለመፍጠር ስቃይን ለመቀነስ መሆኑን ነው ቶሎ የሚመጣልን። ነገር ግን ሌሎች ስራዎች አሏችሁ። ቀዶ ሕክምና በሚሰጥበት መኝታ ላይ ያለን ህመምተኛ ይሁን ውጪ ፈጥኖ እርዳታ በሚፈልግበት ቦታ የአየር ቧንቧውን መክፈቱ እስኪ ይንገሩን። የቀድሞ ሙያውን ዛሬም የሚሰሩበት ይመስለኛል።
አዎ፣ የማደንዘዣ ሕክምና እኔ መቼስ በጣም ወድጄ ነው የተማርኩት። በዚህ አጋጣሚ ይህን ትምህርት በጣም እንደወደው ያደረጉኝ አቶ ከሰተ ተወልደ ብርሃን የሚባሉ የማደንዘዣ አስተማሪ ናቸው።
የሕክምና
ትምህርት ቤቱ መስራች እና ብዙ አመት ብዙ አንስቴቶችን ያስተማሩ በኋላ በኤርትራና በኢትዮጵያ ኮንፍሊክት ከኢትዮጵያ የወጡ በዚህ አመት አንዱ ልሄ እሱ ነበር እና ከአስመራ መጥተው በጤና ጥበቃ ሚኒስትር ፊት እና በአንስቴዚያ ማህበር በአንስቴቲስቶች ፊት በእኛ አኑዋል ሳይንቲፊክ ኮንፈረንሳችን ውስጥ እሳቸውን አስጠርቼ እንዲሸለሙ ያደረግኳቸው ሰው ናቸው። ምክንያቱም አለሞራል ትምህርት ምንም አይሰራም። ትምህርት ስትማር እንድትወደው ካልወደድከው፣ በተለይ ሄልዝ ከሆነ በጣም አስቸጋሪ ነው እና አንስቴዚያን በጣም ወድጄው የተማርኩት በጣም ወድጄው የሰራሁት ስራ ነው። ምንም የማይቆጨኝ ስራ ነው እና ማደንዘዣ ማለት ሰመመን ማለት በጣም ከባድ ነው። ወደፊት እንግዲህ ማህበሩ በጣም አጥብቆ ሰርቶ ትክክለኛውን የአማርኛ
ትርጉም ቋንቋ ይፈልጋል
ያመጣል ብለን እናስባልና ሰው ሁሉ የሚያውቀው ምንድን ነው ማደንዘዣ ስባል ማደንዘዝ ብቻ እና ጀነራል አንስቴዚያ የምንለውን ብቻ ነው የሚያውቀው።
ግን አካል በሙሉ የሚዝልበት ህመም፣ ስቃይ፣ ስሜት የማይሰማ
ነው የሚያውቀው። ግን ማደንዘዣ ህክምና በጣም ብዙ ነው። ለምሳሌ ሰዎች ሲወሉ አሁን ጀነራል አንስቴዚያ ወይ ደግሞ ይሄ አሁን የምንልን መስጠት አያስፈልግም። በቀላሉ ከበታች ያሉትን ነርቮች ብሎክ አድርጎ እናት ምንም አይነት ስቃይ ሳይሰማ የልጇን ማልቀስ ሁሉ እየሰማች የምንገላገልበት ሲስተም አለ። የማደንዘዣ ህክምና ሰዎች በኦፕሬሽን ቲያትር ውስጥ በፍጹም ህመም እንዳይሰማቸው ማድረግ፣
የህመም ስቃይን ስሜት መቀነስ፣
አዎ፣ የሌሎችን ትንፋሽ ወስዶ ራስ መተንፈስ ማለት ቀዶ ጠጋኝ ሐኪሙ እንግዲህ ትልቁ ድርሻ ደግሞ ቀዶ ጠጋኝ ሐኪሙ በትክክል ሊሰራ የሚችለው እኛ በትክክል አንስቴዚያውን መስጠት ስንችል። ስለዚህ እሱን ደግሞ የምናመቻችበት በሽተኛው ራሱን ህመሙ እንዳይሰማው የቀዶ ጥጋኝ ሐኪሙ ደግሞ በትክክል እንዲሰራ ጡንቻዎች ሁሉ እንዲላሉ እንግዲህ የምንተነፍሰው ጡንቻ ስትሮንግ ሲሆን። ስለዚህ ነው አሁን የምታየው የአየር መቀባበል በአትሞስፌሪክ ሄርና በሳምባ መካከል እየሆነ የሚሄደው። ካልሆነ ግን አንስቴዚያ ላይ ነው ሰው ያለው ማለት ነው። የተቀበልከው ሰው ደግሞ እኔ ተነፍስላለሁ ብለህ ደግሞ አንተ መተንፈስ ደግሞ ማትችል ከሆነ እዚህ ውስጥ ብዙ ቴክኒካል ነገሮች አሉ፣ ትልቅ ችግር ሊከሰት ይችላል። ማደንዘዣ ህክምና አሁን ውሳኔ የምታደርግበት ህክምና ዘርፍ ከጀመርክ በኋላ አንብበ መተ ይህን በዚህ ያስተካክለዋሉ። ስለዚህ የራሱ የሆነ ባህሪዎች አሉት እና እንደው ይህን ጥያቄ ከበር ማድረገው ብዙ አይነት የማደንዘዣ አይነትና ትልቅ ሳይንስ እንደሆነ አድማጮች ቢረዱ በጣም ደስ ይለኝ።
የሚያግባባ ይመስለኛል። በርካታ ሀሳቦች እንዲሸራሸሩ የሚጋብዙ በርከትም ያሉ ጉዳዮች ናቸው የነካካ ናቸው።
አንድ ነገር መጀመር አለብኝ። በጣም ይቅርታ፣ የዓለም የማህበራዊ ስራ ፈጣሪዎች ፎረምን ታስተናግዳለች አሁን ኦክቶበር ላይ በፈረንጅ አቆጣጠር ከኦክቶበር 23 እስከ 25 ድረስ። ይሄ ማለት ትልቅ ፎረም ነው። ባላደጉ አገሮች ይሄ ፎረም ሲደረግ የመጀመሪያው ነው። በጣም ደስ ብሎን ይህን ፎረም ለማድረግ ከአጋሮቻችን ጋራ ትልቅ ዝግጅት ላይ ነን። ውጭ ሀገርም በተለይ የአሜሪካን ሀገር ብዙ ሰዎች አግኝቻለሁ፣ ጥሩ ጥሩ ሀሳብ አላቸው። ይህንን በላይ ችግር ባለባት ሀገር ላይ እንደዚህ አይነት የሚያስቡ ሰዎችን በጣም አደፋፍራቸዋለሁ ያንን ትልቅ ኮንፈረንስ ኢትዮጵያ ውስጥ መጥተው አቴንድ እንዲያደርጉ።
መልካም። ቀደም ብለው ያሉት ማደንዘዣ ሕክምና ትንፋሽ ተቀብሎ ትንፋሽ መስጠትን ያህል ራስን በዛ ስራ ውስጥ መግባትን ይመለከታል። ይህን የስራ ፈጣሪነት አስተሳሰብ ምናልባትም በሌሎች ፕሮግራሞች መለስ ብለን እንቃኘዋለን። አቶ ክብረት አበበ የጠብታ መስራችና ባለቤት እንዲሁም ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም እግዜር ይስጥልኝ።
አድማጮቻችን፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ይልቁንም በወቅታዊ የኢትዮጵያ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ለራዲዮ መጽሔት ብላችሁ እንድትሳተፉ እንድትልኩልን እንጋብዛለን። ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን
አሁን አድማጮች ዛሬውን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜናውን በኋላ መለሳለሁ። አሁን ከእውቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ ይፍራሻዋ ጋር ልተዋችሁ።
አድማጮች አሁን የዜና ማጠቃለያ ይነበባል። ሰሞኑን በኦሮሚያ ባህራሪና በድሬዳዋ በተከሰቱ ግጭቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ንግግር አድርገዋል። ፕሬዚደንት ዶናልድ ትራምፕ ኡክራይን በቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንድታካሄድ መጠየቃቸው ሊያስከስሳቸው አይችልም ሲል የዋይት ሀውስ ቤተ መንግስት ተከላከለ። በይሩት ዛሬ በብዙ ሺህ የሚቆጠሩ ሰዎች ለሊባኖስ ፕሬዝደንት ያላቸውን ድጋፍ ለመግለጽ ተሰልፈዋል። የድጋፍ ሰልፍ የተካሄደው በሰሜን ምስራቅ በይሩት በሚገኘው የሚሸለውን ፕሬዝዳንታዊ ቤተ መንግስት አጠገብ ነው። በኢራቅ መዲና ባግዳድ የሚካሄደው መንግስትን የሚቃወም ሰልፍ ዛሬ ዋና ዋና መንገዶችን መዝጋቱ ተዘግቧል። ዛሬ ባግዳድና በሌሎች የኢራቅ ከተሞች ያሉት ትምህርት ቤቶች እንዲሁም የመንግስት መስሪያ ቤቶች ተዘግተው ውለዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን ያንሳ ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢ